Voice of America.
በተባበሩት መንግስታት የምግብና እርሻ ድርጅት ለአራት ዓመታት ከ65 ሚሊዮን የአሜሪካ ዶላር በላይ በሆነ ወጪ የኢትዮጵያን የግብርና ዘርፍ እድገት እያገዘ እንደሚገኝ መረጃዎች ይናገራሉ። በድርቅ ምክንያት ደግሞ ዛሬም በኢትዮጵያ ከ9 ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ጠባቂ መሆኑን መንግስትና ዓለም አቀፍ ድርጅቶች ይፋ አድርገዋል። ዓለም አቀፉ ድርጅት በኢትዮጵያ ረሃብን ለዘለቄታው ለማጥፋት ምን እየሰራ ነው? በዚህ ዙሪያ መለስካቸውማ ከድርጅቱ አንድ የሥራ ኃላፊ ጋር ያደረገውን ውይይት እንደሚከተለው አቅርቦታል።
በኢትዮጵያ ድርቅ ያስፈራል እንጂ አዲስ ነገር አይደለም። ከድርቅ ጋር የሚመጣው የሰው እልቂትና መከራም ምናልባት የሀገሪቱን ያህል ዕድሜ ያለው ቢባል ማጋነን አይደለም። ካለፉት 5 እና 6 አስርተ ዓመታት ወዲህ ግን በኢትዮጵያ ድርቅን ከረሃብ መለየት ይገባል የሚሉ ድምፆች በርከት ብለዋል፣ በጉልህ መሰማትም ጀምረዋል። የዛሬ 44 ዓመት የተከሰተው ድርቅና ሞት በሺህ ዓመታት ለሚቆጠር ጊዜ የቆየውን የዘውድ ስርዓት ለመሻር አንዱና ትልቁ ምክንያት እንደነበረም በብዙዎች ዘንድ ስምምነት አለ። ከዚያም ወዲህ ብዙ ድርቆች ተከስተው ብዙ የሰው ሕይወት ረግፏል። ዛሬም ድርቅ በኢትዮጵያ አለ። ዛሬም ከ8 ሚሊዮን በላይ የሚሆኑ ኢትዮጵያውያን ሕይወት በአስቸኳይ እርዳታ ተንጠልጥሎ ይገኛል። ድርቅና ረሃብ ዛሬም በዚች አገር እንደተጣመሩ ናቸው። በኢትዮጵያ ለ36 ዓመታት ያህል የግብርናውን ዘርፍ እድገት ሲደግፍ የቆየው የዓለም የምግብና የእርሻ ድርጅት ፋኦ በሀገሪቱ ድርቅንና ረሃብን ለዘለቄታው ለማፍታታት ምን እየሰራ ነው ስል በድርጅቱ የኢትዮጵያ ጽሕፈት ቤት የተፈጥሮ ሀብት ሥራ አመራር ቡድን መሪ አቶ አማረ መንግስቴን ጠየቅኳቸው።
በእኛ ድርጅት በኩል በመሰረቱ በዋናነት እና በአጽንኦት ትኩረት ሰጥተን እየሰራን ያለ ነው ድርቅ አደጋ መሆን የለበትም። ድርቅ ሞትን የሚጋብዝ ወይም የሚጠራ መሆን የለበትም። በድርቅ ምክንያት የሰው ልጅ በምግብ መቸገር የለበትም። የሰው ልጅ በምግብ እጦት ምክንያት መሞት የለበትም በሚል ረሃብን ለመቀነስ ብሎም ለማጥፋት ጥረት እያደረገ ነው ያለው ፋኦ። በዚህ ረገድ የመንግስትን ጂቲፒ ቱን መሰረት በማድረግ
ጂቲፒ ቱ ማለት ልማትና ትራንስፎርሜሽን ሁለተኛው እቅድ ማለት ነው።
ትክክል ነው። ይህንን እቅድ መሰረት በማድረግና እንዲሁም የእርሻ ሴክተር ፖሊሲና ኢንቨስትመንት እቅዶችን መሰረት በማድረግ ፋኦ በሶስት አቅጣጫዎች ትኩረት ሰጥቶ እየሰራ ይገኛል። የመጀመሪያው ምርትና ምርታማነትን በሰብል ምርትና ምርታማነትን የማሳደግ ስራዎች በበርካታ የሀገሪቱ ክፍሎች ላይ በተለይም ችግር አለባቸው በሚባሉበት ኤሪያዎች ላይ እየሰራ ይገኛል። በሁለተኛ ደረጃ በእንስሳትና በእንስሳት ተዋጽኦም ዙሪያ እንዲሁም የእንስሳትን ምርትና ምርታማነት ከማሳደግ አንጻር አሁንም በበርካታ የሀገሪቱ ክፍሎች በተለይም እንስሳት በብዛት በሚገኙበትና ወይም በእንስሳት በሚተዳደሩት አካባቢዎች ላይ በከፍተኛ ጥረት እያደረገ ይገኛል። በሶስተኛ ደረጃ የተፈጥሮ ሀብት አገራችን አንዱም ትልቁ ችግር ለብዙዎቹ ችግሮች መነሻ የሚሆነው የተፈጥሮ ሀብት መመናመን በመሆኑ በዚህም ረገድ መልሶ የሚያገግምበትንና እንደዚሁም ደግሞ ወደፊት ተመሳሳይ አይነት መመናመን እንዳይመጣ የአስተሳሰብ የአመለካከትና የአሰራር ለውጥ የሚመጣበትን መንገዶች በመስራት ላይ ይገኛል። ከዚህ በተጨማሪ በሀገሪቱ ውስጥ ያሉትን የእርሻ የምግብ እና ከምግብ ጋር የተያዙ ፖሊሲዎች ላይ መሻሻያዎች እንዲደረጉ ከመንግስት ጋር ያለሰለሰ ውይይት በማድረግ ለመንግስት እገዛ እየሰጠ ይገኛል።
እስቲ አድማጮቻችን እንዲጨብጡት ለማድረግ በአእምሯቸው ምሳሌዎች ሊሰጡ ይችላሉ። በሰብል ልማት እና ምርታማነት አንጻር፣ በእንስሳትና እንስሳት ተዋጽኦ ልማትና በምርታማነት አኳያ በዚህ በሀገሪቷ የተለያዩ ክፍሎች በተለይ ድርቅ በተደጋጋሚ ጥቃት በሚያደርስባቸው አካባቢዎች ተደረጉ፣ ተሰሩ የሚባሉ በምሳሌነት የሚቀርቡ ነገሮች አሉ።
በዚህ ረገድ ድርጅታችን የተሻሻሉ ዘሮችን ለገበሬዎች በማቅረብ ለምሳሌ ስትራይጋ የተባለ አደገኛ አረም ያለበትን አካባቢዎች ሊቋቋሙ የሚችሉትን ዘሮች መርጦና አፈላልጎ እሱን በመስጠት ገበሬዎች መሬታቸውን ለቀው እስከመሄድ የደረሱበትን ሁኔታ እንዲቋቋሙ ከማድረግ አንጻር ጥረት አድርጓል። ይሄ ሀረር ውስጥ ነው። ከዚህ በተጨማሪም እንደዚሁ አንዳንድ ቦታዎች ላይ ከዚህ ቀደም ስንዴ ማይዘሩ የነበሩት ላይ ድርቅ ሊቋቋሙ የሚችሉና ባጭር ጊዜ ሊደርሱ የሚችሉ ዘሮችን በመስጠት እንደዚሁ የተሻለ ነገር እንዲያገኙ ለማድረግ ሙከራ ተደርጓል። በማሽላም ላይ የተሻሻሉ ባጭር ጊዜ ሊደርሱ የሚችሉ ድርቅ ሊያመልጡ የሚችሉ ዝርያዎችንም እንደዚሁ በመስጠት ምርትና ምርታማነታቸውን በፊት ከሚያገኙት የተሻለ እንዲያደርጉ ጥረት ተደርጓል። ይሄ በሰብል አንጻር ሲሆን በመኖም ረገድ በመንመጣበት ጊዜ በአንዳንድ ቦታዎች ላይ የመኖ ዘሮችን የተሻሻሉ የመኖ ዘሮችን በመስጠት መኖ እንዲያመርቱ በተለይም ድርቅ በሚያጠቃቸው አካባቢዎች ጥረት የተደረገ ሲሆን ተጨማሪ እንስሳት ምግብ ሊሆኑ የሚችሉትን በተሻለ መንገድ በአነስተኛ ደረጃ ምርት እንዲያመርቱ በማገዝ በተለይም አፋር ላይ ይሄ በስፋት የተሄደበት ስራ ነው። ይህንንም በማድረግ የመኖንም ችግር በመጠኑም ቢሆን ለማገዝ እና ለማሻሻል ጥረት ተደርጓል። በተጨማሪ ገበሬዎች እነኚህ በአጭር ጊዜ ሊደርሱ የሚችሉ ጥሩ ጥሩ ዝርያዎችን በማባዛት እንዲጠቀሙ የዘር ማባዛትንም ፕሮግራሞች እንደዚሁ በወሎም በሐረርም አካባቢ ሙከራ እንዲያስፋፉ ለማድረግ እገዛ ሲደረግበት ቆይቷል።
እነዚህ ፕሮግራሞች በትክክል የግብርናውን ዘርፍ ወይም አርሶ አደሩንም ሆነ አርሶ አደሩን ህይወቱን ሊያሻሽሉ የሚችሉ ነገሮች ናቸው። በተደጋጋሚ የሚከሰተውንም ድርቅ አደጋ ሳያደርስ ለማምለጥ የሚያስችሉ ዘዴዎችና አመራር ስልቶች ናቸው። እነዚህ ስልቶች እነዚህ አመራር ዘዴዎች ዘላቂነት እንዲኖራቸውና አንዱ በሌላው ላይ እየተካበ እየተገነባ እንዲሄድ እና ለአንዴም ለመጨረሻ ጊዜም የሰው ልጅ ወይንም ኢትዮጵያውያን እናት በሆና ከረሃብ አደጋ ጨርሶ የሚላቀቁበት ሁኔታ ማየት ይቻላል። ይሄ ዘላቂነት ያለው ነገር ሊሆን ይችላል። ምክንያቱም ላለፉት 40 ዓመታት ቢያንስ በተደጋጋሚ ድርቅ እየደረሰ አደጋ ሲያደርስ ተመልክተናል። እንዴት አነቃ ማለት ነው።
ትክክል ነው። ይሄንን ዘለቄታነት እንዲኖረው ለማድረግ ዓለም የምግብ እርሻ ድርጅት ሪዚሊየንስ የሚል ስትራቴጂ አውጥቶ እየተንቀሳቀሰ ነው ያለው። ይሄንንም ህብረተሰቡ የሚመጡበትን አደጋዎች ተቋቁሞ እንዲሄድ ለማስቻል በኢትዮጵያ ላይ መሰረት ያደረገም እንደዚሁ የኢትዮጵያ ስትራቴጂ የሪዚሊየንስ ስትራቴጂ እየተቀረጸ ነው ያለው።
የማንሰራራት ማለት ይቻላል ይሄ ነገር።
አዎ፣ እንደተመልሶ ያንን ችግር ተቋቁሞት ኖርማል ህይወቱን እንዲቀጥል ለማድረግ ማለት ነው። በተጨማሪም በተለይም ደግሞ በእንስሳቱ ዙሪያ ላይ በተደጋጋሚ ጊዜ ይሄ ችግር በጣም ጎልቶ የሚታየው በእንስሳት እርባታ ላይ በሚተዳደሩት አካባቢዎች ስለሆነ ይህንንም በሚመለከት በእንስሳቱም ዙሪያ ተመሳሳይ ስትራቴጂ እየተቀየሰ ነው ያለው። እነኚህ እንግዲህ ስትራቴጂዎች በእኛ እምነት ዘለቄታዊ ያለው የልማት ስራ በመስራት የሚመጣውን ችግር መቋቋም እንዲቻል ቢመጣም ደግሞ በዛ ውስጥ ሆኖ መኖር እንዲቻል በሚያስችል ረገድ ለመስራት ዝግጅቶች ተደርገዋል። በረጅም ጊዜዎች ይሄ እየተሰሩ ነው ያሉት እና አሁን እየሰራን ያለነውን በእነኚህ ስትራቴጂዎች በመደገፍ የበለጠ አጠናክረን ለመቀጠልና ዘለቄታዊ መፍትሄ ለመፍጠር ጥረት እያደረግን ነው ያለነው።
የዚህ ጥረት ውጤት ለአድማጮቻችን ግልጽ እንዲሆን ማሳየት ይቻላል። አሁን ካለፉት ጥቂት ዓመታት ጀምሮ ድርቅ እየተከሰተ ቢሆንም በእነዚህ ጥረቶች ምክንያት ያልደረሰ ችግር አለ ወይ?
እንግዲህ በመንግስትም በኩል ተመሳሳይ ስትራቴጂዎች አሉ። ድርቅ ሞትን እንዳያመጣ፣ ድርቅ ረሃብን እንዳያመጣ፣ ድርቅ የሰውን ስቃይ እና ሰቆቃ እንዳያመጣ፣ ድርቅ ከአንድ መንደር ሰውን ነቅሎ እንዳይወጣ ለማድረግ በመንግስትም በኩል ቅድመ ዝግጅት ለማድረግ እና ከቅድመ ማስጠንቀቂያ አንስቶ ከዛ በኋላ ሁኔታውም ከመጣ ሁኔታውን በቁጥጥር ስር በማድረግ ችግሩን በቀለለ መልክ ለማለፍ እንዲቻል በመንግስትም በኩል የተዘጋጁ ስትራቴጂዎች አሉ። ቅድም እንዳልኩትም በእኛም በኩል የተዘጋጁ ስትራቴጂዎች አሉ እና እነኚህን መሰረት በማድረግ አንዱና ዋናው ትልቁ ችግር በተለይም በእንስሳት እርባታ በሚተዳደሩት አካባቢ የመኖና የውሃ ችግር ሆኖ ነው ያገኘነውና እነኚህን አስመልክቶ በመጀመሪያ ደረጃ ባያ አካባቢያቸው መኖ በመስኖም መኖ በዝናብም የሚያመርቱበትን ዘዴና አንዳንድ ቦታዎችንም ከልሎ በማቆየት መኖ ለችግር ጊዜ የሚገለገሉበትንም ሁኔታ ለመፍጠር ጥረቶች እየተደረጉ ነው ያሉት።
ወደፊቱን በእርግጠኝነት ለመናገር አስቸጋሪ ነው እንደሚያውቁት። ይሁንና ረጅም ጊዜ በተደጋጋሚ ይሄ ችግር ከመድረሱ አኳያ መንግስትም ሆነ ዓለም አቀፍ ድርጅቶች ይህን ችግር ለመቋቋም እስከዛሬ ድረስ ከሚያደርጉት ጥረት አኳያ፣ በተጸራሪው ደግሞ አሁን ከሚታየው የአየር ንብረት ለውጥና ከሚያደርሰው አደጋ አኳያ በኢትዮጵያ ያለው ወይም እስከዛሬ ድረስ ስንመለከተው የቆየ ነው የድርቅ እና እሱን ተከትሎ የሚከሰተው አደጋ ወደፊት እየቀነሰ ይሄዳል ብለው ያስባሉ? ይህንንስ እንደው ለመቆጣጠር አቅም እየተገነባ ነው የሚል እምነት አለዎት?
አዎ፣ በእኔ እምነት እየቀነሰ ይሄዳል የሚል ሙሉ እምነት አለኝ። ምክንያቱም በርካታ ዝግጅቶች በመንግስትም በተለያዩ የልማት አጋሮችን በኩል በዚህ ረገድ እየተሰሩ እንደሆነ አውቃለሁኝ። ስለዚህ እነኚህ ሁሉ ተቀነባብረውና ተቀናጅተው ከተተገበሩ የማይቀንስበት ምክንያት ብዙም አይታየኝም።
ዩኤስ ኒውስ ኤንድ ወርልድ ሪፖርት ሰፕተምበር 13 ቀን 2017 ትናንት ባሰፈረው ዘገባ እንዳመለከተው የተባበሩት መንግስታት ድርጅት ሶስት የተለያዩ አካላት መሪዎች 9.5 ሚሊዮን ዜጎቿ የዕለት አስቸኳይ እርዳታ በሚሹባት ኢትዮጵያ ጉብኝት ካደረጉ በኋላ ድርጅቱ አዳጊ አገሮች ሕዝባቸውን ከድርቅ አደጋ ለመታደግ ተጨማሪ መዋለ ንዋይ ለረጅም ጊዜ በሚያገለግሉ ፕሮጀክቶች እንዲያፈሱ አሳስበዋል። በኢትዮጵያ ሶማሌ ክልል ለተከታታይ 3 ዓመታት ዝናብ አልጣለም። በክልሉ የረሃቡ ደረጃም ወደ ችጋር ወይንም ጠኔ የተጠጋ እንደሆነ ባለሙያዎች ይናገራሉ። በኢትዮጵያ ሶማሌ ክልል ብቻ ካለፈው ዓመት መጨረሻ ጀምሮ 2 ሚሊዮን እንስሳት ሞተዋል። የእንስሳት እልቂት አርብቶ አደር ማህበረሰቦችን በእጅጉ ጎድቷቸዋል ሲል በመንግስታቱ ድርጅት የምግብና የእርሻ ድርጅት አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።